በከመጽሐፍት ዓለም ዝግጅታችን በፓፒሌ ቶላ ተደርሶ በጸጋዬ ገብረ መድህን እየተተረጎመውን አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል ሁለት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ወንጀል ላይ ያለ 偷偷的一人年分了两万人，我在班的高考全部过二十几，我在路上那时候可能呢我分的路家了个一直不见保证了，他那个黑人还一么跟不干他爱我看那个人一度一刻因为看他唱啊这个爱啊一般上他可以满足过他们来玩这个他现在爱的发现绿界一样的钱要喝他的小碗一身的我喝着我的没事啊把这身了吧啦他下去的人一会儿不是妈妈的今年也得给给你安心的门带的不知道妈妈的爸爸不够了ከዚህ ምጠጭና ማሰሪያውን ገመድ ቀጥቀጣሽ አባሪ አደጥልኝ አመድ ልጄ በርቺ ብላ ቃል ግድምንኛ አለች እግሯ ትጣ በጣም ያጣረች ሺቢ ያልኳ ቃል ገባለሁ አልፋት ብዬ ላላለ ያንቺ ስጋ ይሁንብ እንደገዢ ልጆች ዛሬን ባድለኝ ከጋ የምፈ ትንቡት አበባ ነኝ እንዳልቀርጠው ልጄ ከስሜ እንዳልጠፋ የሚኮተኩት የሚሰጥ ሀይ ፈርሺ ባዩ ምጣላቃው ደረስ የግፍ የመከራው ከመድ ይበቀ እመናው ብያለው የማሚዬን አስብ እኔ አልጨርሳ ትንበቅዬ አላት ኢትዮጵያ እናቴ ጀግና ወላጅቷ ከልተሸፍና ትጨማጆ ቷ ልጄ በማህፀኔ ልጄ በስብሴ ከላ የነገረችኝ ትልቅ ነው እንዴት ይልደር እያንቃጨለብኝ ፍጭ አይሞክርም ካልኪዳን
ገባሪ እንዳልሆንሽ ለኮሪያ ለኮንጎ ጦር እንዳላሰለፍ ጦር እንዳላሰለፍ አባይ እንደክስሽ ስንቱን እንዳልመገብሽ እንዴት አንገቲቱ ይራቦ ልጆች ይራቦ ልጆች ብዙ አይነት የሚያርስባት ውብሀገር እያለ እንዴት ፍቅራትን ለማኝን ሆናል ብዙ አይነት የሚያርስባት ውብሀገር እያለ እንዴት ፍቅራትን ለማኝን ሆናል
ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
አንድ ትውልድ ለመምጣት ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 2 ምዕራፍ 2 የንጉሰ ነገስቱ መውደቅ የማናቢዮት በርግጥም 1975 ዓመተ ምህረት ኢትዮጵያ ውስጥ አንድ ነገር እየተብላላ ነበር። ንጉሰ ነገስቱም እንደወትሮው አድርገው እንዳይመለከቱት ማስጠንቀቂያ በሆናቸው ነበር። ግን የገዛ ራሳቸው ግትር አመለካከት እስረኛ ከመሆናቸው በላይ እየጃጁም ነበሩ። ያም ሆኖ ለፍጹም ስልጣን የነበራቸው ፍትወት ምንም ያልቀነሰ በመሆኑ በወቅቱ ፍራት ያለው አስተዋልሶ መንግስት የሚከናወንበትን መንገድ ለማስያዝ እንቅፋት ሆነባቸው። ንጉሰ ነገስቱ ስርወ መንግስታቸው እንዲቀጥልላቸው ዝግጅት አላደረጉም። በልጃቸው በአልጋውራሹ ብዙ መተማመን አልነበራቸውም። ይሁ በድሜ ገፉ ንጉስ ነገሮችን ባስተሐቀሮ ከመመልከታቸውም ጋር ማንኛውንም ሞገድ እንደወትሮው ሁሉ ባላቸው ስልጣንና ኃይል ለመቋቋም በራሳቸው ላይ በትምክህት የተሞላ መተማመን ነበራቸው። ይህም የተሳሳተ ግምት ዙፋናቸውንም ህይወታቸውንም እንዲያጡ አደረጋቸው። ኢትዮጵያ አብዮት እጅግ የዘገየባት ፍጹም ስልጣን በተቀዳጀ ነጋሲ የምትገዛ በዓለም ላይ መናጺ ድሃ ከሚባሉት አገሮች አንዷ ነበረች። የፖለቲካ ስልጣኑ በጥቅሉ የተያዘው በኃይለ ሥላሴ ሲሆን ፓርላማው ለይስሙላ የቆመ የዴሞክራሲያውያን ተቋማት አፍአዊ ምስል ነበር። የሕግ መወሰኛ ምክር ቤት አባላት የሚሾሙት በንጉሠ ነገሥቱ ሲሆን ሁሉም ከመሳፍንቱና ከመኳንንቱ ነበሩ። ፓርላማው በታሪክ ውስጥ የአባላቱን ደሞዝ ለማስጨመር ካደረገው በስተቀር አንድም ነገር ከራሱ አመንጭቶ ሕግ አድርጎ ያሳለፈው ነገር አልነበረም። የሕግ ምንጭ ራሳቸው ንጉሡ ነበሩ። ዲሞክራሲያውያን መብቶች የተገደቡ ሲሆኑ የተፈቀደለት የፖለቲካ ፓርቲ አልነበረም። ልዩነትን መግለጽ ከወንጀል፣ ተቃዋሚ መሆን ከክህደት ሲቆጠር፣ የሃይማኖት ጭቆናም እንደ ፖሊሲ በወግ የተያዘ ነበር። መገናኛ ብዙሃን በመንግስት ስር ከመሆናቸውም ጋር ሳንሱሩ ደግሞ የሚያላውስ አልነበረም። በስርዓተ ማህበር ተዋረድ ከራስጌ ንጉሠ ነገሥቱ ንጉሳውያን ቤተሰብ መሳፍንቱና መኳንንቱ ታላላቅ የቢሮ ከበርቴዎችና ከፍተኛ የቤተ ክህነት አለቆች ሲሆኑ ከግርጌ ደግሞ ሰፊው ህዝብ ነበር። እነዚህም አብዛኛው መሬት የሌለው ጢሰኛና ደሃ አርሶ አደር ሲሆን በተደነገገ ህግ ከምርቱ ሲሶውን ለመሬት ከበርቴው እንዲሰጥ ይጠየቃል። ኢኮኖሚው መሰረት ያደረገው በዋና መልኩ ኋላ ቀርና ከእጅ ወደ አፍ ከሆነ የምርት ደረጃ ላይ ያለ እርሻን ነበር። የነፍስ ወከፍ አማካይ ዓመት ገቢ 60 የአሜሪካ ዶላር 120 የኢትዮጵያ ብር ላይ ረግጦ የቆመበት፣ የህፃናት ሞት መጠን ከ60 በመቶ በላይ እያንዣበበ የነበረበት፣ ከህዝቡ 93 በመቶ መሃይም የሆነበት፣ የአንድ ሰው አማካይ ዕድሜ ከ33 ዓመት በላይ ሊዘል ያልቻለበት፣ የገጠሩ አካባቢ ዶክተሮች አይቶ የማያውቅበት፣ ንዳድ 10 ከመቶ እጁን የሰራተኛ ኃይል ከጥቅም ውጭ ያደርግበት የነበረው ሁኔታ፣ የገዢዎቹ ቅጥ ያጣ የምቾትና የተርላ ደስታ ኑሮ በአንጻሩ ገጦ እንዲወጣ አድርጎታል። ይህን መልክ ነበር ኢትዮጵያ የምታሳየው። በአንዳንዶች ስልጣኔን ያመጣ የነገስታት አገዛዝ የተባለላቸው ኃይለ ሥላሴ የገዙት እንዲህ ባለች ኢትዮጵያ ላይ ነበር። በአንጻራዊ መልክ ሲታይ ንጉሡ ተራማጅ ሚና የተጫወቱበት ጊዜ ቢኖር ባጭሩ የተቀጨ እንጂ ነበር። የተበታተኑትን ፊውዳላዊ የስልጣን ማዕከላት በአንድ ማዕከላዊ መንግስት ስልጣን ስር ለማምጣት የነበረው ግፊት፣ ማዕከላዊ የጦር ኃይል ለመመስረት፣ ማዕከላዊ የአስተዳደር አውታራትን ለመዘርጋት፣ የትምህርት ቤቶችን ለመክፈት ወዘተ አነሳሽ ምክንያት ሆነ። ገናናው ንጉሥ በምዕራባውያን ድጋፍ ተጠቅመዋል። በተለይም አስመራ ውስጥ ቃኘው የተባለ ትልቅና ዋነኛ የሆነ የግንኙነት ቤዝ ከነበረው ከአሜሪካ ጋር፣ እስራኤልም ለጸረ አብነቱ ውልውል ባልነበረው የልብ ወዳጅ በሆነ ንጉሥ ጎን ለእርዳታ ተሰልፋለች። ይህም ወዳጅነት ንጉሠ ነገሥቱ በአንጻራዊ ደረጃ ዘመናዊ ሊባል የሚችል የጦር ኃይልና ሥልጣናቸውንና ጥቅማቸውን በሚገባ ለማስጠበቅ የረዳቸውን የሴኪሪቲ አውርታር ለመገንባት ዕድሉን ሰጣቸው። በሌላ ደረጃ ደግሞ ይኸው ወዳጅነት አንድ የካፒታሊስት ኃይለ ኃያላን ከአንድ ኋላ ቀር ጸረ ዴሞክራሲ ከሆነ ኃይል ጋር የሰመረ ግንኙነት ጠብቆ አብሮ መጎናኘት እንደምችል አረጋግጠ። እንደ ንጉሠ ነገሥቱ ሁሉ ማንም ማን እግዚአብሔር የመረጠኝ ነኝ ቢልም እንኳን ጊዜ አንድ ቦታ ላይ ጸጥ ብሎ ቆሞ አይጠብቅምና የህብረተሰቡ እድገት ምንም እንኳን እንደ ቀንዳውጣ ቢንቆረሰስም የራሱም የሆነ የለውጥ ሂደትና የራሱም የሆነ ውጤት ነበረው። ኢትዮጵያ ለውጭ ዓለም በሯን መክፈቷን ተጽዕኖ አምጥቷል። በአፍሪካ ላይ የነፈሰው የለውጥ ነፋስ በኢትዮጵያም ላይ ሽው በማለቱ ከዚያን ጊዜ ድረስ የንጉሠ ነገሥቱ ተወዳጅ ልጆች የነበሩት ምሁራን መቁነጥነጥ ጀመሩ። ከአበቃቀሉ ቢከለስ ያለና የጥገና ለውጥ ቅኝት የያዘ የሁከት ዘር ከአዲስ አበባ ዩኒቨርሲቲ ቅጥር ግቢ መታየት ጀመረ። በመንግስቱ አስተዳደር ውስጥ ባሉ የቢሮ ከበርቴዎችና በባህል ሲገዙ በኖሩት በፊውዳላዊ መሳፍንት መካከል የነበረው መፈራረቅ ንጉሠ ነገሥቱን የገላጋይ ሚና ስለሰጣቸው ይህም ባንጻሩ ፍጹም ስልጣናቸውን አጠናከረላቸው። በታህሳስ 1953 ዓመተ ምህረት መንግስቱ ነዋይ የመራው በክብር ዘበኛ የተሞከረ መፈንቅለ መንግስት መናጋትን አመጣ። የመፈንቅለ መንግስቱ ዋነኛው ጠንሳሽ የክብር ዘበኛ ዋና አዛዥ የነበረው ወንድሙንና በጣም ይፈራ ለነበረው የሴኩሪቲ መስሪያ ቤት ዋና አዛዥ የነበረውን እንዲሁም የፖሊሱንም አዛዥ ሊያግባባ የቻለው ገርማሜ ነዋይ የተባለው አሜሪካ የተማረ ምሁር ነበር። ፊውዳላዊ ስርዓቱንና ስልጣኑ የማይጠየቀውን ንጉሳዊ አገዛዝ ይቃወም የነበረው ገርማሜ ከብሔራዊ ስሜት የመነጩ ተራማጅ ሐሳቦች ነበሩት። መፈንቅለ መንግስት ያደረጉት ስልጣኑ በሕገ መንግስት ተመጥኖ በተሰጠው ንጉሠ ነገሥት በዚያው በኃይለ ሥላሴ ልጅ ባልጋ ወራሹ ስር አገዛዙ ለዘብ ያለ ስርዓት ለማቋቋም ነበር ሐሳባቸው። መፈንቅለ መንግስት የተሞከረው ንጉሠ ነገሥቱ ለአገር ጉብኝት ወደ ብራዚል ሄደው በነበረበት ጊዜ ሲሆን የጦር ሰራዊቱ በታማኝነት ስለቆመ መፈንቅለ መንግስቱን የሞከሩትን በማቸነፍ በሦስት ቀናት ውስጥ እንዲከሽፍ አደረገ። አሜሪካ መፈንቅለ መንግስቱን በማክሸፍ ረገድ ወሳኝ የሆነ ሚና ነበረው የሚል ስሞታ አለ። ሆኖም በቴክኒካዊ ጉድለቶች በደንብ ካለማቀድ መፈንቅለ መንግስት አድራጊዎቹ ቆራጥ ውሳኔ የሚጠይቅ ሰዓት ተማመንታታቸውን በመነጨ ሁኔታ ከሽፎም ቢሆን ይችላል። ወደ መፈንቅለ መንግስቱ ማክተሚያ አካባቢ ጥቂቶቹ የመሳፍንቱ ወገንና ሚኒስትሮች በመፈንቅለ አድራጊዎቹ ተገለዋል። ኃይለ ሥላሴ መፈንቅለ መንግስት አድራጊዎቹን በስቅላት ቀጡ። ራሳቸውን በራሳቸው የገደሉት እንኳን ሳይቀሩ ሬሳቸው በአደባባይ ተሰቀለ። ከዚያም ስልጣናቸውን እንደገና ማረጋገጥ ጀመሩ። ሆኖም አጠቃላይ ሁኔታ በአገሪቱ ታሪክ ውስጥ የአዲስ ምዕራፍ በር ከፋች ሆነ። ያ የማይገሰስ የፍጹም ስልጣንም አፋዊ ግርማ የቀድሞ ሞገሱን አጣ። ፍጹም ታዛዥነት የሚለው አስተሳሰብ ጥያቄ ምልክት ወደቀበት። ሌላ አማራጭ እንደሚያስፈልግ ለሕዝቡ ብሽ ብሎ ይታየው ጀመር። መንግስቱ ነዋይ ላይ የታየው ረጋ ያለና ክብሩን የጠበቀ ሰብዕና በሕዝብ ዘንድ አክብሮት አተረፈለት። በአደባባይ ሲሰቀልም ሕዝቡ በጸጥታ በጽሞናና በተመስጦ ተመለከተ። መፈንቅለ መንግስት ሞካሪዎቹ አልተሳካላቸውም። መልእክታቸውን ለሕዝብ ቀደም ብለው ለማስተላለፍ እንኳ አልቻሉም። ሆኖም ግን የለውጥ ዘር ከሕዝቡ መንፈስ ውስጥ እንዲዘራ ቢያንስ ጥርጣሬ እንዲያድር ለውጥ የሚመጣበትን የተሻለና ፍቱን የሆነ መንገድ ማንሰላሰል ማስፈለጉን አሳይተዋል። ይህን ሁሉ ነገር በሚገባ ለማጣጣም የተሻለው እድል የነበራቸው የዩኒቨርሲቲ ተማሪዎች ነበሩ። መፈንቅለ መንግስቱን ደግፈው ነበርና የንጉሠ ነገሥቱና የመሬት ከበርቴዎች የቁጣ ወጀብ አላለፋቸውም። የጃንሆይ ልጆች መሆናቸው ቀረ። በዩኒቨርሲቲው ቅጥር ግቢ አዞች ተብለው የሚጠሩ የስር ነቀል ለውጥ አመለካከት የነበራቸው ተማሪዎች ፍራቱን ለመቃወም ውስጡን መደራጀት ጀመሩ። 1957 ዓመተ ምህረት ተማሪዎች በፊውዳላዊት ኢትዮጵያ ውስጥ ድብልቅልቁን ሊያወጡ ከሚችሉት መፈክሮች አንዱን መሬት ላራሹ የሚለውን ይዘው ሰላማዊ ሰልፍ አደረጉ። ሰላማዊ ሰልፉን ፖሊሶች ኃይል በመጠቀም በተኑት። ጥቂት የተማሪ መሪዎችም ከዩኒቨርሲቲው እንዲባረሩ ተደረገ። ሆኖም ከዚያ በኋላ ተማሪዎች ያንኑ ፈለግ በመከተል በየዓመቱ ከፍተኛ ትርምስ የሚፈጥሩ መፈክሮችን በማከታተል ከፖሊስ ጋር ይጋፈጡ ገቡ። ከፖሊስ ጋርም በሚደረገው ግጭት ወላጆችንና የከተማውን ሕዝብ ስሜት እየቀሰቀሰ መጣ። የሁለተኛ ደረጃ ተማሪዎችም ተሳታፊ እየሆኑ መምጣታቸው መልእክቱ በርቀትና በስፋት እንዲሰራጭ አደረገ። 1960 ዓመተ ምህረት ሲገባማ ተማሪዎች አጠቃላይ ሥርዓቱ በስር ነቀል ለውጥ እንዲገረሰስና በምትኩም ባዊ ዴሞክራሲያዊ ሪፐብሊክ እንዲቋቋም መጠየቅ ጀምረው ነበር። ንጉሠ ነገሥቱና አጫፋሪዎቻቸው እንዲሁም አሜሪካውያን አማካሪዎቻቸው በዚህ ሁሉ ውስጥ የሚታያቸው የኮሙኒዝም መቅሰፍ ሆነ። ታዲያም እመቀው ተጠናከረ። የተማሪ መሪዎች ታሰሩ፣ ተገደሉም። ግን እንቅስቃሴው አልረገበም። ከህዝቡ አብዛኛው የሆነው አርሶ አደሩ ምንም እንኳን ደምሁራን አርቆ ማስተዋልና ባልተዘበጠ መንገድ አመለካከቱን መቃኘት ባይሆንለትም ዝም ብሎ ተመልካች አልሆነም። የዘመናት የፊውዳል ባህልና ፍዳ መከራን እንደ ድል ፈንታ አድርጎ የመቀበል እምነት እንደ መርግ ቢጫ ነው ግብታዊ በሆነና በደንብ ባልተደራጀ መንገድ መገንፈሉ አልቀረም። የአማራውና የትግሬው ባህል፣ የሃይማኖት ወዘተ በደቡብ ኢትዮጵያ በብሔርና በሃይማኖት ላይ ያደረሰው ጭቆና በኢኮኖሚ ደረጃ ካለው ጭቆና ጋር በመጣመሩ አመጹ የብሔርና የምርት ጥያቄን አወሳስቦ መያዙ የማይቀር ነበር። በባሌ አርሶ አደሮች ከመንግስት ጋር ያደረጉት ጦርነት ከ1953 እስከ 1962 ዓመተ ምህረት ቀጥሏል። በ1960 ዓመተ ምህረት የጎጃም አርሶ አደሮች የእርሻ ገቢ ታክስን በመቃወም መንግስት ላይ ጠመንጃ አንስተው ከባድ ውጊያ በኋላ አመጹ ተደምስሷል። በሌሎች አካባቢዎችም ትንሽ የማይባሉም የአርሶ አደር አመጾች እየተነሱ በኃይል በከፋፍለ ግዛ ፖሊሲ በመደለልም በማስፈራራትም ሊበርዱ ችለዋል። ሆኖም እዚህ ላይ ጠቅሰን ማለፍ ያለብን ምንም እንኳ የአርሶ አደሩ አመጾች የለውጥ ፍላጎትን ያንጸባረቁ ቢሆንም ያ ፍላጎታቸው በዚያው በሚዋጉት ሥርዓተ መንግስት ክልል ውስጥ የታጠረ እንጂ ከዚያ ወጣ ብሎ ያማተረ አልነበረም። ስለ ዓላማቸው ግልጽ የሆነ ርዕዮትም ሆነ ያሉበት የግዙነት ሁኔታ ከአጠቃላይ የሥርዓቱ ባህሪ የመነጨ ስለመሆኑ ግንዛቤ አልነበራቸውም። እንዲሁም ግብታውያን የአርሶ አደር አመጾች ሁሉ እነዚህም የችንፈት መሰረት ይኸው ነበር። ሰራተኞችም እጃቸውን አጣጥፈው አልተቀመጡም። ቁጥራቸው አነስተኛ የነበረ ቢሆንም በ1966 ዓመተ ምህረት ሙያተኞችን ጨምሮ በኢትዮጵያ ሰራተኞች አንድነት ማህበር ኢሰአማ የተመዘገቡት 100 ሺህ ነበሩ። የማህበር መብቶችንና የኢኮኖሚ ጥቅሞችን ለማግኘት በአመታት ውስጥ በየጊዜው ትግሎች አካሂደዋል። የመጀመሪያ የሰራተኛ ማህበር በ1939 ዓ.ም በፍራንኮ ኢትዮጵያ ባቡር ጣቢያ የተቋቋመ ሲሆን መንግስት አጠቃላይ የማህበር መብቶቻቸውን አውቆ ኢሰአማ በ1955 ዓ.ም እስኪመሰረት ድረስ የሰራተኞች መሪዎች እየታሰሩ እየተገደሉ የሥራ ማቆም አድማዎች በጭካኔ እንዲበተኑ እየተደረገ ብዙ አመታት ማለፍ ነበረባቸው። የኢትዮጵያ መንግስትና የበላይ ጠባቂ የነበረው የአሜሪካ መንግስት ኢሰአማን የበላይ አመራር ለመቆጣጠር የቻሉ ሲሆን ከአይሲኤፍቲዩ እና ከኤኤፍኤል ሲአይኦ ጋር ትስስር እንዲኖረው አድርገዋል። ሆኖም ሌሎች መሪዎችና የታች ማህበራት ስልጣኑን ከተሸጡት ከነበየነ ሰለሞን ዓለም አብዲ ሳቸውን ተኪየ እንደቀደም ተከተላቸው ኢሳማ ፕሬዝዳንት ምክትል ፕሬዝዳንት ዋና ጸሐፊ እጅ ፈልቅቆ ለማውጣትም ብቻ ሳይሆን የሥራ ሁኔታ እንዲሻሻል ለበቂ የመነሻ ደሞዝ ለማህበራዊ ሴኩሪቲ ጥቅሞች ወዘተ ዋስትና የሚሰጣቸውን የሰራተኛ ህግ እንዲወጣ ለማስደረግ እንዲያስችላቸው ትግላቸውን ቀጠሉ። አብዛኛዎቹ ኩባንያዎች በውጭ አገር ሰዎች ባለቤትነት ስር የነበሩ ሲሆኑ በአንዳንዶቹ ውስጥ በደች ኤችቢኤ ባለቤትነት ስር እንደነበረው እንደወንጂ ስኳር ባሉት ውስጥ ነጮቹ ሥራ አስኪያጆችና ተቆጣጣሪዎች ዘረኞች ነበሩ። በህንዶች በንጉሳውያን ቤተሰብና በሚኒስትሮች የጋራ ባለቤትነት ስር በነበረው በኢንዶ የጥጥ ፋብሪካ ውስጥ እድሜያቸው ለጋ የሆነ ልጆችን ማሰራት በስፋት ይታይ ነበር። የሥራ ሁኔታውም ልክ በኢንዱስትሪያዊው አብዮት ጊዜ በአውሮፓ ውስጥ እንደነበረው አይነት ነበር። በአጠቃላይ ሠራተኞችን ብዝበዛው አንገሸገሻቸው፣ በገኑ፣ ታገሉ። ሲልሲልም በ1955 ዓመተ ምህረት በማህበር በተደራጁት ሠራተኞችና በተራማጅ ተማሪዎች መካከል ምስጢራዊ ግንኙነት እየተዘወተረ መጣ። የተማሪው እንቅስቃሴ ሊራመድ የሚችልበት ደረጃ የተወሰነ ክልሉም የጠበበ መሆኑን የተረዱ በስር ነቀል ለውጥ የሚያምኑ ምሁራን በሚያዝያ ወር 1964 ዓመተ ምህረት የኢትዮጵያ ሕዝባዊ አብዮታዊ ፓርቲን ኢሕአፓ ለመመስረት በሚስጥር ተሰብስበው ጉባኤ አደረጉ። የነበረውንም መንግስት በትጥቅ ትግል ለመገርሰስ ይቻል ዘንድ የሽምቅ ተዋጊ ኃይል ለማሰልጠንና ለማስታጠቅ እርምጃዎች ተወሰዱ። ባሉትም ሕዝባዊ ንቅናቄዎችና ማህበራት ውስጥ መልክ ባለው መንገድ ለመስራት እቅድ ወጣ። ስር ነቀል ለውጥ በሚሉት ምሁራን መካከል የነበረው የሐሳብ ልዩነት ማለትም ፓርቲ ለመመስረትም ሆነ የትጥቅ ትግል ለመጀመር ጊዜው ገና ነው ይሉ በነበሩትና ኋላም መኢሶን የተባለ ድርጅት ባቋቋሙት በፓርቲ ተደራጅቶ ለመታገል ጊዜ ይፈቅዳል በሚሉት መካከል የነበረው ልዩነት ጨርሶ ከለየለት ደረጃ የደረሰው ኢሕአፓ ከተመሰረተበት ከዚህ ዕለት ጀምሮ ነበር። ደግሞም የኤርትራ የሽምቅ ውጊያ ጦርነት ነበር። የኤርትራ ነጻ አውጪ ድርጅት የፖለቲካ ፕሮግራም ያወጣው በ1963 ዓመተ ምህረት የትጥቅ ትግል ከጀመረ ከ10 ዓመት በኋላ ቢሆንም በዚያን ጊዜ በአንጻራዊ ደረጃ እጅግ ተደራጅቶ የነበረው ይኸው የኤርትራውያን የሽምቅ ውጊያ ነበር። የኤርትራውያን የትግል ባህሪ ምን ነበር የሚል ትንተና ውስጥ መግባት የዚህ መጽሐፍ አይነተኛ ዓላማ ባይሆንም ጦርነቱ በንጉሠ ነገሥታዊ መንግሥት ላይ የራሱ የሆነ ጫና እንደነበረው መናገሩ በቂ ይሆናል። በአገር ውስጥ ተራማጭ አመለካከት የነበራቸው ምሁራን ይኸው የኤርትራው ትግል የሽምቅ ውጊያን ለመጀመርና ለመቀጠልም ይቻላል የሚለው እምነታቸውን የሚያረጋግጡበት ሆነላቸው። ጥቂቶቹ ደግሞ የዋሃን ከመሆናቸው የተነሳ የሽምቅ ተዋጊዎች በወቅቱ ከቶንም የማይገባቸውን የተራማጅነት ካባ አከናነቧቸው። በአውደ ጦርነቱ ላይ ደግሞ መመጣጠን አልነበረም። የንጉሡ ጦር የበላይነቱን ይዞ ሽምቅ ተዋጊዎቹ በእጽዋት ከተራቆጠው ከበረሃማው አካባቢ መወሰን ነበረባቸው። የኤልኤፍ እስላማዊና ወንዜ ሰበካይ በሚል የሚያደላ ድርጅት ነው እየተባለ ይለጠፍበት የነበረውን ለመፋቅና ብዙ ክርስቲያናውያን ኤርትራውያንን ከደጋው ክፍል ለመሳብ ተስኖት ነበር። እንዲያውም በሃይማኖትና በጎሳ ላይ የተመሰረቱ ውስጣዊ ግጭቶች በ60ዎቹ ዓመተ ምህረት ድርጅቱ እንዲከፋፈል አድርጎታል። በ1966 ዓመተ ምህረት ኢኤልኤፍና በቅርቡ ተመስርቶ የነበረው ኢፒኤልኤፍ ከሁለቱም ወገን ቢዳመር ከ1000 የበለጠ የታጠቀ የሽምቅ ተዋቂ ጦር ያልነበራቸው ሲሆን ረብ በሌለው የመቀናቀን ጦርነት እርስ በርስ መተላለቁን ተያይዘውት ነበር። በልዩ ልዩ ምክንያት የአረብ አገሮች ለሽምቅ ተዋጊዎች ድጋፍ በመስጠታቸው በአገር ውስጥም ሆነ ባለም አቀፍ ደረጃ ጦርነቱ በኢትዮጵያ ላይ ያመጣው ጫና ፖለቲካዊ ነበር። የኢትዮጵያ ወታደሮች ግጭቱ ማለቂያ የሌለው በመሆኑ ቅሬታ ነበራቸው። በጦር ግንባር አገልግሎታቸውም የደሞዝ ጭማሪ ጠይቀዋል። የኤርትራው እንደራሴ ራስ አስራተ ካሳ በጦርነቱ መቀጠል ትርፍ ስለሚያገኙበት ጥረታቸውን ባያሰናክልባቸው ኖሮ ሽምቅ ተዋጊዎቹን ሊያቸንፉ እንደሚችሉም ይገምቱ ነበር። ሽምቅ ውጊያዎች ግብታዊነት ያላቸው የአርሶ አደር አመጾች ሰራተኞች የተደራጀ ጥንቻቸውን እያሳዩ መምጣት፣ ምሁራን በምስጢር መምከር በመሳፍንቱና በቢሮ ከበርቴዎች ሊደረግ ነው እየተባለ የደስታ ወሬ መዛመት፣ ለመፈንቅለ መንግስት የሚደረግ መመሳጠር፣ አገሪቱም ወደ ድህነት አዘቅት እያደር ማቆልቆል፣ ይህ ሁሉ ጥንቅጥ ሁኔታ ሲታይ በርግጥ የሆነ ነገር እየተንቀሳቀሰ ነበር። 1965 ዓመተ ምህረት በኢትዮጵያ ውስጥ ይታይ የነበረው አፍአዊ ሰላምና ጸጥታ በውስጡ ጭንቅና እምሳት የተመላበትን ሁኔታ ሸፍኖ ይዞ ነበር። ንጉሠ ነገሥቱ ያንኑ ፍጹም ስልጣን አንቀው ይዘው የነበር ሲሆን፣ ባለሟሎቻቸው ደግሞ ከጃንሆይ በኋላ ለሚሆነው ለመዘጋጀት ነገር ይጎነጉኑ፣ በመካከላቸው ትስስር ይፈጥሩ ገቡ። አብዮታውያኑ ደግሞ ከህቡአዊነት በዓታቸው መድምደው መሸጉ። ከቶ ምን ሊመጣ እንደሚችል ማንም በርግጥ ሊተነብይ አልቻለም። በአንድ ሲታይ ገዥም ተገዥም አንድ ነገር ሊፈጠር ነው ብለው የሚጠባበቁበት ሁኔታ መጣ። አብዮቱ በመጣ ጊዜ ለሁሉም ዱብ ዕዳ ሆነበት። ማንም በቂ ዝግጅት ያደረገ አልነበረም። ማንም ቢያንስ በመጀመሪያው ደረጃ ጥልቀቱንና አንደምታውን የገመተ አልነበረም። ለመንግስት ደግሞ የከፋ ያደረገው ብልጣብልጥ የነበሩት ንጉሠ ነገሥት አርቆ ማስተዋል ተስኗቸው የቤተ መንግስት ደጃፍ መቆርቆፍ የጀመረውን አብዮት ዘወትር ይሆን ከነበረው የተለየ አይደለም፣ በቀላሉ ልናልፈው የምንችለው የተለመደ ችግር ነው ብለው በሚያሳዝን ሁኔታ መገመታቸው ነበር። ስህተታቸው ዙፋናቸውንና ሕይወታቸውን ሲያሳጣቸው ኮትኩተው ያሳደጉትና የገነቡት ሥርዓት መገርሰስ እንዲፋጠንም አድርጎታል። በአብዮቱ ተዋንያን በሆኑት ታጋዮችና በሕዝቡ በኩል የነበረው የዝግጅት ማነስ ደግሞ አብዮታቸውን አሳጥቷቸዋል። ከዚህም የተነሳ ይኸው ኢትዮጵያ በሽምቅ ውጊያ፣ በአምባገነኖች፣ በድህነት፣ በረሃብ፣ በሞት ተሰንጋ ተይዛ ትገኛለች። አንድ አብዮት ይህ ያ የሚባል ጦር ሰፈር ላይ የተወሰነ ወታደራዊ ማጥቃት ከማድረግ ጋር ተመሳስሎ መቅረብ የለበትም። አንድ ወታደራዊ ነቁጣ የተመታበት ትክክለኛው ቀን ሊታወቅ ይችላል። በትክክል መቼ ጥቃቱ እንደተጀመረ፣ ማን እንደጀመረው፣ ማን እንደጨረሰው፣ መቼ እንደተጨረሰ ሊታወቅ ይችላል። ህዝባዊ አብዮት ግን የተለየ ነው። የብዙ ዓመታት ቅሬታ ነበልባሉን ሲያራግበው ይቆያል። እዚህ ብልጭ ይላል፣ እዚያ ድርግም ይላል፣ ሌላ ቦታ ደግሞ እንደገና ብልጭ ይላል። የተዳፈነው እሳት፣ የመራራ ትግል፣ የቀቢፀ ተስፋ፣ የችንፈት፣ የከፊል ድል፣ የነዚህ ሁሉ የዓመታት ክምችት የተለኮሰ ጊዜ አገር አጥለቅለቅ እሳት ይነሳል። ስለዚህም የ1966 ዓመተ ምህረት አብዮት በርግጥ መቼ ተጀመረ? ማን ጀመረው? በእውነቱ ጥያቄዎቹ በደንብ የተስተካከሉ አይደሉም። ለዚያች ለመጨረሻይቱ የተፃሜ ፍንዳታ ምክንያት የሆነው ህብረተሰቡን ሲከፋፍሉት ከነበሩት መሰረታውያን ምክንያቶችና ተቃርኖዎች ጋር ተነጻጽሮ መቅረብ ያለበት አይደለም። ለነገሩ ታሪክ ስልጣን ላይ ያሉ ሰዎችና አጫፋሪዎቻቸው እንዳሻቸው የሚያደርጉት መስክ ነው። በቦታው ላለው ስርዓት ማጠየቂያ ለመስጠት ወይም ስልጣን ላይ ለተቆናጠጡ አዲስ መሪዎች ተቀባይነት ለማስገኘት ታሪክ ይጻፋል። ለእንደዚያ ላሉ በኢትዮጵያ ውስጥም በውጭም ብዛት በነበራቸው ላላቸው ሰዎች የካቲቱ አብዮት የተጀመረው በወታደሩ ነው። እንደዚህ ያሉ ሰዎች እንግዲህ አብዮቱ የተጀመረው ጥር 4 ቀን 1966 ዓ.ም በነገሌ ጦር ሰፈር ንጹህ የመጠጥ ውሃና የተሻለ ምግብ እንዲቀርብላቸው ተቃውሟቸውን ለማሰማት ወታደሮች አመጽ አስነስተው አዛዥ መኮንኖቻቸውን ያሰሩበት ጊዜ ነበር ማለት ነው። ለነገሌው አመጽ ትልቅ ግምት የሚሰጡት ሰዎች አላማ አብዮቱን ያነሳሳው ወታደሩ መሆኑን ለማስረጃ የሚያቀርቡ ስለሆነ አመጹ በጣም ባጭር ጊዜ ያቆመ መሆኑንና ህዝቡም ላይ ሊቀፈቀስ የቻለው ስሜት ይምንት እንደነበረ የሚያሳየውን ሀቅ ሳይጠቅሱት ያልፋሉ። መስከረም ደርግና ከላሽ ታሪክን ወደ ጎን ትተን ያ አገር አጥልቅልቅ ታላቅ የአብዮት እሳት ለአመታት ሲብላላ ከቆየ በኋላ ግርማውን የገለጠው በሚከተለው አይነት ነበር። የዩኒቨርሲቲ ተማሪዎችና መምህራን መንግስት የደበቀውንና በብዙ ሺህ የሚቆጠር ህዝብ የፈጀውን የወሎና የትግራይ ረሃብ ለህዝብ አጋለጡ። የባንክ ሰራተኞች የሥራ ማቆም አድማ አድርገው መንግስት ጥያቄዎቻቸውን የግድ እንዲቀበላቸው አስደረጉ። የአዋሽና የወንጂ ስኳር ፋብሪካ ሰራተኞች የደሞዝ ጭማሪ ካላገኙና የተሻለ የሥራ ሁኔታ ካልተፈጠረላቸው የሥራ ማቆም አድማ እንደሚመቱ ዛቱ። መምህራን በተማሪዎች እየተደገፉ አከራካሪ የነበረው ሥርዓተ ትምህርት ላይ የቀረበው መሻሻል ሴክተር ሪቪው ሥራ ላይ ከዋለ ሥራ እንደሚያቆሙ አስፈራሩ። በደቡባዊው ጠቅላይ ግዛት በሲዳማ ውስጥ በሚገኘው በነገሌ የተነሳው የወታደር አመጽ በዚህ ላይ ተደመረበት። መንግስት ደግሞ የእህልና የቤንዚን ዋጋ በመጨመር በእሳቱ ላይ ነዳጅ ጨምሮበት አረፈ። የካቲት 11 ቀን ታክሲ ነጂዎች በአዲስ አበባ ውስጥ ሰላማዊ ሰልፍ ሲያደርጉ አድማ ላይ የነበሩት መምህራን ተማሪዎችም ተባራሪዎቻቸው ሆኑ። ሰላማዊ ሰልፉን ለመበተን የሴኩሪቲ ኃይሎች ሞከሩ። ረብሻ ተነሳ። ብዙ ሰዎች ተገደሉ። አዲስ አበባ ተጨነቀች፣ ተጠበበች። ወታደሮችም ቁልፍ ቦታዎችንና ህንጻዎችን እንዲጠብቁ ተደረጉ። ከዚህ ቀን ጀምሮ አስመራ ውስጥ ወታደሮች እስከመጡበት እስከ የካቲት 19 ቀን ድረስ በሰላማዊ ሰልፍ አድራጊዎችና በወታደሮች መካከል አዲስ አበባ ውስጥ በየለቱ ግጭት እየተፈጠረ ብዙ ሰው ይቆስል ወይም ይሞት ነበር። የካቲት 17 ቀን ንጉሠ ነገሥቱ ለበላው የኢትዮጵያ ሕዝብ በሬዲዮና በቴሌቪዥን ንግግር አደረጉ። ንግግራቸው የተለመደውን የመታበይና ያልበገሬነት ቃና እንደያዘ ሆኖ ላላ ለቀቅ ማድረግንም አጣምሮ የያዘ አቀራረብ ነበረው። ሴክተር ሪቪው ለጊዜው እንዲገታ ተደረገ። የቤንዚን ዋጋ በሊትር 10 ሳንቲም እንዲቀንስ ሆነ። በዋና ዋና ሸቀጦች ላይም የዋጋ ቁጥጥር እንዲደረግ ታዘዘ። መንግስት መልሶ ለማጥቃት ይችል ዘንድ አፈገፈገ። ረብሻ የሚፈጥረውን ሁሉ እዚያው በታየበት እንዲገድሉ ለወታደሮች ትዕዛዝ ተሰጠ። አንድ የመንግስት ሁኔታ መግለጫ ወጥቶ 558 ዱርዬዎች በሳምንት ውስጥ እንዲታሰሩ፣ 75 አውቶቡሶች፣ 36 የግል መኪናዎች፣ 26 የመንግስት መኪናዎች፣ 7 የዲፕሎማቲክ መኪናዎች፣ 38 ቤቶች፣ 2 ባቡሮች ወዘተ በሰላማዊ ሰልፍ አድራጊዎቹ እንደተጎዱ ተገለጸ። የሪፖርቱ ትኩረት በንብረት ላይ ስለደረሰ ጉዳት ስለነበር ግልጽ በሆነ ምክንያት የሞቱት ቁጥር 3፣ የቆሰሉት 22 ተብሎ ቀረበ። በማስታወቂያ ሚኒስቴር የወጣው የሳምንቱ የሁኔታ መግለጫ ለረብሻው ተጠያቂ ያደረገው ጥቂት ታክሲ ነጆችን ቁጥራቸው አነስተኛ የሆነ ከተመረተ ገበታ የተገለሉና ፈተና የወደቁ ግለሰቦችን ስራፈቶችን ዱርዮችንና አሉባልተኞችን ነበር። የሆነ ሆኖ አንድ ጊዜ አይነጥላቸው ተገፋልና ተማሪዎችም ሆኑ አስተማሪዎቹ ሊረኩ አልቻሉም። አድማው ቀጠለ። የካቲት 19 ቀን ወታደሮችና ባለሌላ ማዕረጎች አስመራ ውስጥ አመጹ። በከታዮቹም ቀናት ችግሩን ለማብረድ በመፍጨርጨር ንጉሠ ነገሥቱ ለወታደሮች ደሞዝ ጨመሩ። ግን አመጹ ቀጠለ። የአዲስ አበባ ወታደሮችና የቢሾፍቱ አየር ኃይል አመጹን ተቀላቀሉ። ለዚህም የተነሳ ጠቅላይ ሚኒስትሩ አክሊሉ ሀብተወልድ ከጠቅላላው ካቢኔ ጋር ከስራ ተሰናበቱ። እንዲህ አይነት ነገር በአገሪቱ ውስጥ ሲታይ ከቶውንም ለመጀመሪያ ጊዜ ነበር። ከዚህ በኋላ የነበሩት የሁኔታ እድገቶች በብዙ ምንጮች በደንብ የተዘገቡ ናቸው። ግን እኛ ለምንፈልገው ጉዳይ አንዳንድ በመፍቀሬ ደርግ ታሪክ ጸሐፊዎች አብዛኛውን ጊዜ ተድበስብሰው የሚያልፉትን አንዳንድ አስፈላጊ ነጥቦች እናነሳለን። በይበልጥ የኢኮኖሚ ጥያቄና አንዳንድ በየአካባቢው በተፈጠሩ ቅሬታዎች ላይ ተመስርቶ የተነሳው ትግል መሬት ላራሹ፣ ዴሞክራሲያዊ መብት፣ ህዝባዊ መንግስት የሚሉ ጥያቄዎች ታክለው ወዲያውኑ ፖለቲካዊ በመሆን የልዩ ልዩ ክፍሎች ጥያቄዎች ሆኑ። አብዮቱ ከህዝቡ ሰፋ ያለውን ክፍል ያሳተፈ ሲሆን በአጠቃላይ ሲታይ ተባ ያለና ላቅ ያለ ድርሻ የነበረው የከተማው ነዋሪ ነበር። ሰራተኞች፣ ተማሪዎች፣ ምሁራን፣ የመንግስት ሰራተኞች፣ ወታደሮች፣ ባለሌላ ማዕረጎች፣ ቀሳውስ፣ ሴቶች፣ እስላሞች፣ ስራ አጦች ወዘተ ሁሉ ተካፍለውበታል። ከጦር ኃይሎች ተራማጅ አስተሳሰብ የነበራቸው ክፍሎች አርሚ አቪዬሽን፣ የመሐንዲስ ክፍል፣ አየር ኃይል ወዘተና ሲቪል ወገን ተግባብቶ ለመስራት የሚያስችል ትስስር የፈጠሩ ቢሆኑም ጦር ኃይሉ እርስ በርሱ አንድነትም ሆነ በአብዮቱ ውስጥ ግንባር ቀደምትነት አልነበረውም። ይልቁንም የሚያጠረቅቅ ሁኔታ በተፈጠረ ቁጥር መሰናክል ከመሆንና ከማፈግፈግ አልተመለሰም። ወታደሮቹ አሁንም ለንጉሠ ነገሥቱ ታማኝነታቸውን በመግለጽ አድማ በመቱ ሰራተኞች ላይ እርምጃ ይወስዱ የነበሩት ትንሽ በትንሽ የንጉሠ ነገሥቱን ስልጣን ለመሸርሸር ሰፊ መርሃ እቅድ ኖሯቸው ሳይሆን ለራሳቸው የሚበቃንን አግኝተናል ብለው ስላመኑና ረብሻው መቆም አለበት ስላሉ ነበር። የተማሪው፣ የላባደሩ፣ የመንግስት ሰራተኛው ሰላማዊ ሰልፍና የካቲት 30 ቀን ለመጀመሪያ ጊዜ ሀ ተብሎ በኢሳማ የተጠራው አጠቃላይ የሥራ ማቆም አድማ ተዳምሮ እንዳልካቸው መኮንን ካቢሬን ለመውረድ አበቃው። ከጦር ሰራዊቱ መሰረታዊ ለውጥ የፈለጉት ክፍሎች በኋላም የደርግ አመፃ ኢላማው ያደረጋቸው የህዝቡን ጥያቄና ህገ መንግስት እናሻሽላለን በሚል ሽንገላ አቅጣጫ ለማሳት የነበረውን ተቃውሞ ደግፈው ቆሙ። በዚያ ፈጣን እድገት እያገኘ ይሄድ የነበረው ልፈንዳ በሚል የተጋጋመ ሁኔታ ውስጥ አብዮቱን ለማራመድ በሚፈልገው ተራማጅ ክፍልና ሲቪልና የተወሰኑ ክፍሎችም ከጦር ኃይሉ ጠቅላላውን ነገር ሊገታ በሚፈልገው ድምሩ ወታደር መካከል ነቅ መኖሩን ብዙዎች ሊያዩ አልቻሉም ነበር። ከሁሉም በላይ እንዳልካቸው መኮንን ስልጣን በያዙበት በዚህን ጊዜም ነበር በተራማጅ ምሁራን የነበረው ንፍቀት መከፋፈል በአደባባይ ረግጦ የወጣው። ውለው አድረው መይሶን ሆነው ብቅ ያሉት ወታደሩን በመደገፍ አዲሱን መንግስት የማሻሻል እርምጃዎች እንዲወሰድ ጊዜ እንስጠው ሲሉ፣ በያፓ ዙሪያ የተሰባሰቡት ደግሞ ያረጀ ያፈጀውን ስርዓት ለመገልበጥና ህዝባዊና ዴሞክራሲያዊ በሆነ መንግስት ለመተካት ትግሉ መቀጠል አለበት አሉ። ባጭሩ አብዮቱን በመምራት ተራማጅ መኮንኖች የሚቀጸሉት ስም የተሳሳተ የመሆኑን ያህል ባለሌላ ማዕረጎችና ወታደሮች ደግሞ ድርሻ አልነበራቸውም ብሎ አፍን ሞልቶ መናገር ደግሞ በዚያው መጠን የተሳሳተ ነው። ትግሉ ጥልቀት እንዲያገኝና ቀጣይነት እንዲኖረው ተራማጅ ምሁራን ላቅ ያለ ድርሻ የነበራቸው ቢሆንም በሁኔታው ላይ አሻራቸውን ለማተም በሚያስችል የጥንካሬ ደረጃ ማንኛቸውም አልተደራጁም ነበር። ኢህአፓ በዚህ ጊዜ ከላባደር ማህበራትና ከወጣቱ ጋር የተጠበቀ ግንኙነት ቢመሰርትም ድርጅታዊ ጥንካሬ አልነበረውም። በወቅቱ እጅግ ተወዳጅና በህቡ ይሰራጭ የነበረው ልሳኑ ዴሞክራሲያ የራሱ ልሳን መሆኑን ያረጋገጠው ነሐሴ 1969 ዓ.ም ተመረተ ራሱን ይፋ ያወጣ ጊዜ ብቻ ነበር። መይሶንን በኋላ የመሰረተው ክፍል ገና የተወሰነ ቅርጽ ያልያዘና አገር ውስጥ የነበረው የዴሞክራሲያን አቋሞች ሲያስተጋባ የውጭው ክፍል ደግሞ ቃናው የተለየ ነበር። ለአዲሱ መንግስት ጊዜ እንስጠው ወዘተ አይነት ከእውነት በተቃረነ መንገድ እንደቀረበው ደርግ ከጦር ኃይሎች ንቅናቄ ተራማጅ ክፍል የተመሰረተ አልነበረም። ከተራማጅ የሲቪል ተቃዋሚ ወገኖች ጋር የቅርብ ግንኙነት የነበራቸው አብዛኛዎቹ መኮንኖችና ባለሌላ ማዕረጎች ወደ ንዑስ ደርግ ደረጃ የተገፉ ወይም በመደበቅ ላይ የሚገኙ ነበሩ። ስለዚህም ደርግ በአጠቃላይ መልኩና በተጨባጭ ድምሩን ወታደርና ከህዝቡም እዚህ ላይ ይብቃ የሚለውን ለውጥ ያለ ደም መፍሰስ የሚል ቅኝት የያዙትን ነበር የወከለው።
እስኪ ኳስን ጠልግ በሉ ኳስን ለጋ ይሉንታ ሳይገባን ለምንም ሳንሰጋ አጥዋት እናጥዝ የፖለቲካው ሩሩ ትጓን ሰማይ ትንካ ስካር ፈንጠዝያው ወግን ካሰላንቲያው በስሜት አፍዞ አካል እስኪያረካ እንበል ኳስ አበደች የፖለቲካው ኳስ አበደች ከነፈች ለምን እርሷ ብቻ እርሷን ተከትለን ለማምቻ ጋብቻ በእድር በመንደር በቡድን እንበድ በዘር ወይ በጎሳ በጎጥ አንታገድ ምንም በቁጥሩ ቢያንስ ማንም ማንናን ነፈስ ለማሳበድ ድሬራውን ህዝብ ተስፋ እየመገቡ ገንዘብ ለማስተዳደር በልቀልዝ ፍለፊት ከግሬ ኳሱ ያለ እደርሳት ይያለ አይኑን ሽቅብ ተቅሎ ጅል ፍጥረት ይንጋጋ እንቅፋት ያንጉደው ይፈንቸር ይላጋ የዚህ ዓለም እውነት ቢሰፈር ቢጠና ትግል በመላስ ነው ድል በሰበር ዜና መትረየስ አቁመን ጠምደን ምንታ ምንታ ሰመን ሳንተኩስ ደሙን ምንታ አገር ያሻታል ሰው ካፉ ማር የሚያፈልቅ ያለንጨት አንድዶ ያለጭስ ሚጋግር የምላስ ጁዶ ሊቅ በጁ ጥላት ሳይጥል ሜዳሊያ የሚያጠልቅ በልጠን ለዝኳፊቱን ተዋቸው እነዚያን 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 ካለፈ ታሪክ ጋር የተሞሸሩትን ትናንትን ለረሳ ነገ የለም የሚሉትን የኛ እውነት ሌላ ነው የነሱም ነው ሌላ መንገዳቸው ልዩ የከሸፈ መላ አገር ሲሉ ጦቢያን የከሰሩባትን የወደቁባትን ያላገናዘበ ዘመንና እውነትን ዘመን ራሱ አርጅቶ በጊዜ ቅያሪ ቃል ትርጉሙ ጋሽቦ መርከሱ ያልገባቸው ባዲስ ምንዛሪ በልጣልን ከዋፊቱን እነርሱ አገር ሲሉ በሐቅ ሀብል ታንቀው የወደቁባትን ባይደራደሩ የተገረፉላት የከሰሩባትን ስንቱን ስንቱን እድል ያሰከውባትን ግን እኛ አገር ስንል የምንነግድበት የምንዘንጥበት የምንደንስበት ሱቅ በደረቅ ያዞረን የምንሸቅልበት እውነት ምን ያዋጣል ሳንቲም ካላመጣ ትግልሳ ምንድን ነው በየለቱ ማታ ቆንጆ እያስታቀፈ በድል ስካር ቆኛክ እስኮች ካላስጠጣ ፍጻሜው ካልበጀገ ካስነጠቀ ህይወት ኪሳራ አይደለም ወይ ለታሪክ መሟገት ለነጻነት መሞት መደብሩ ቢቀር መደብ ካላስገኘ ሚቸረችሩበት ባፍንጫችን ይውጣ ምንድን ነው አንድነት በሰጡ ተዝናንቶ አሻፈረኝ ባይነ ጠብያ ካረረ ያ በላይ ዘለቀ ጀግናው ስሙ ቢቀር ይሰቀል ነበረ ቴዎድሮስስ ቢሆን የኮሶ ሻጫ ልጅ ታርቆ ቢሆን ኖሮ ለናፌር ሰግዶ ከእንግሊዝ ባማላጭ አልባሳቱ ከፈይ መጠጡ ውስኪ እንጂ መች ነበረ ጥይት የብረት ጉርማጭ እንዲያ እየተባለ የተረጋጭ ቁጣ አድማስ ተረማምዶ ወንዝ እያካለለ አረ የህግ ያለ ላልተንጋደደ ፍርድ ፍትህና ርትዕ ዋጋውን አልተጣለ አረ ያገር ያለ ባህል እንዲጠላ በእናት በአባት ካርቶ በልጅ ላልቀለለ ጀግኖቹን ሲጣራ ክተት ባንድ እያለ ወዲህ ያሰር ነው ወዲያ እየፈታቱት ህብረት ሲባል ጥምረት ገደል ስንል ክሽፈት በቋንቋ ላንቲካ ባዳዲስ ቃል ቀምር በዝቃጭ ትርጓሜ ባልሰምረ ህብር ከደንጣይ ትልቅ ከደንጣይ ትብብር ከህደት ሙያ ሆነ 1 2 3 4 እየተቆጠረ ፈርጅ እየፈጠረ በራሱ ብርብራ ለጠላቱ ማዕድ የሚጠበስ ዜጋ አሳያ ሰገረ ትልቁ ተነሸ ትንሹ ተለቀ አጭር ረዘምና ረጅም ሰው አጠረ ይጥፋል ኩትፋፋ ወይ አለይ ወይ እኔ ኤልዱቼ ደደቢት ኤልኒኞ ወያኔ ፈለገ ባርነት ስራተ ኩነኔ
ለላ ፕሮግራማችን በዚሁ ይተናቀቃል። ይሄንን ፕሮግራም ነገ ጧት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ
¶¶